የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልም እና አካባቢው እንዲሁም በዓለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምሰምታችኋል ይያልን ያክብሮት ሰላምታችንን ያስቀደም የዛሬ የነሐሴ 27 ቀን 2010 ዓመተ ምህረት ወይንም የሴፕቴምበር 2 2018 ቅንብራችንን ይዘን ቀርበናል። በቅድሚያ የኢትዮጵያ አንድነት ሬዲዮ የስርጭት ቦርድ አባላት ስለጊዜው የኢትዮጵያ ሁኔታ አጠር ያለ ውይይት ያደርጋሉ። በመቀጠልም ልክ ከምሽቱ 12 ሰዓት 12 ሰዓት ሲሆን የሳምንቱ ዋና ዋና ዜናዎች ይደመጣሉ። ከዜናዎች በኋላ ሁለት አጫጭር ትምህርት አዘል ጽሑፎች ይቀርባሉ። በመጨረሻም በቅርቡ በመስራቅ ኢትዮጵያ በተለይም በጅጅጋ ስለተፈጸመው ልቂት በስፍራው የነበሩና ህይወታቸውን ለማዳን የቻሉ ምዕመናንና የእምነት አባቶች የሰጡትን የምስክርነት ቃል የሚገልጽ ኦዲዮ ይደመጣል። አድማጮቻችን የስርጭታችንን ሙሉ ሰዓት ከኛ ጋር እንድትቆዩ የዘወትር ግብዣችንን በማስቀደም ሳምንታዊ ስርጭታችንን አሁን ጀምረናል።
ገልገሏ ቡርቃላማ ቸርከ ዋለች እናቴ ከማጅት ከተደላደለ ያመሻሽ ጨለማን ጨለማ ይገፈው ጥላቻን ፍቅር እንጂ በቀላይ ሸረው የሸንጎ አባት የሸንጎ ጌታ ሸትናገተ ምተረተ አዝመራው ሽቶ ዘርካላ ፈራ ሰነፈወሬ ከንተተቁር
ተጠቅ ተጠቅ ሸንጎን ታወጣ ተውለትን ሊዘጋ ፍቅር እንዲሰጠን ሊተፋ ችግር
ሜዳዳ ግቱን ቦርቀን የትሜት ዜታ ወንወር ሰፈና ደርሱ ማሊከፋ ኩራት ሆና ታሪክሳ በማጓዳ በናት ማጀት በኑሪ ስንዴ ልጅነ ከራት በፊት አገር ቀድማ ትነሳለች ሴት ማማ
Thank you.
አድማጮቻችን ቀጥለን ደግሞ ስለ ኢትዮጵያ ፖለቲካ የጊዜ ሁኔታን በዲያስፖራውም በአገር ውስጥ ያለውን በመለከት ከሬዲዮ ባልደረቦች ጋር አጥር ያለ ቆይታ እናደርጋለን። እኔ ጋር አቶ ንጉሱ ታምራት ወርቁ ሞላ አሉ። እስቲ እንግዲህ ከነሱ ጋር በኢትዮጵያ ጊዜ ሁኔታ ላይ አጥር ያለ አስተያየታቸውን ይሰጡ። ከአቶ ንጉሱ ልጀምርና ምን ሁኔታዎች አሉ? ምን ዳሰሳቸው አሉ? በአሁኑ ባሉት አራቶሮች ውስጥ በዲያስፖራውም በአገርም ውስጥ የሚካሄዱ እንቅስቃሴዎች አሉ። እስቲም በመለከት አጥር ያለ ግምገማ የምሰጠን ከሆነ ድብላን ትልስጥና እስቲ ጀምረው አንተ።
ያው ባለፈው ሳምንትም በዚሁ በሬዲዮችን ላይ እንደተገለጸው ሀገራችን ሁኔታ ተድጡ ወደ ማጡ እየቀጠለ መሄዱ ነው የምናየው። ምናልባት ጠቅላይ ሚኒስትሩ መልካም ምኞት ሊኖራቸው ይችላል ሀገር ለማዳን ሀገር ለማስተካከል፣ ግን የሚወሰዱት እርምጃዎች እሳቸውም የሚያደርጉት የሽርሽርና የተለያዩ ጉዞዎች ምን ተይዞ ጉዞ ያስመስልባቸዋል። ስልጣን በፍጹም እንደሌላቸው ያመለክታል። ሽርሽራቸውም የልብስ ትርኢት የፋሽን ሾው ወይም ደግሞ የቁንጅና ውድድር መድረክ ይመስል ታገር አገር እየዞሩ ትናንትና በመፈንቅለ መንግስት አገር ተያዙ በኋላ በማን ተማምነው ይህን ሁሉ ዙረት እንደሚያደርጉ የሚገርምና የሚያስቅም እንቆቅልሽ ሆኖ ነው የምናገኘው። ተዚሁ ጋር ተያይዞ ደግሞ ሀገር ለመገንጠል ለማስገንጠል ስንት አመት ሲታገሉ የነበሩት ዛሬ ያንኑ ስማቸውን ያንኑ አላማቸውን ይዘው ተመንግስት ተብየው ጋራ ለድርድር ተተቀመጡበት ተተገነጠለች ሀገር ኤሪትሪያም የተፈራረሙ ወደ ሀገር ገብተዋል። እንደነ ኦኤልኤፍ እንደነ ኦብነግ እንደነ ማን ነው ይሄ ደግሞ የኦጋዴን ነጻ አውጪ ግንባር የሚባል እነዚህ ሁሉ የተቀበሩ ቦምቦችን ለማፈንዳትና የኢትዮጵያን እርምጃ ለማኮላሸት የተዘጋጁ ኃይሎች መሆናቸው ሁላችንም የምንገነዘበውና የምናውቀው ነው። ተዚህ ሌላ ደግሞ የሀገር ውስጥም ያለ ሁኔታ ገና ባልተረጋጋበት ጊዜ ገና ምንም ምልክት የመሻሻል ምልክት ተጨባጭ ሁኔታ ሳይኖረው በስክስታና በመዝሙር ሀገር በመዞር ሀገርን ለማሻሻል የሀገሪቷ ቀንዲል የሆነ ሰው በዙረት የሚፈጽመው ነገር አይታየንም። እንደውም ለውጪዎቹም መሳቂያ እና መተዛዘቢያ እንጂ የአንድን ሀገር ሉዓላዊነትና ሀያልነትን በፍጹም አያመለክትም። ማንኛውም ወደ ውጭ ሀገር የሚሄድ መሪ የሀገሩን ሀያልነት የሀገሩን ምኞት የሀገሩን አላማ የሚገልጽ እንጂ ለልመናና አለሁ ብሎ ለመታየት ለመሽከርከር የሌላውን ለማየት የሚሄድ የቱሪስት መሰል በሀገር መሪ ደረጃ የሚደረጉት እንቅስቃሴዎች በጣም በጣም የሚያሳስቡ ናቸው። ተዚህ በተረፈ ያው ሰሞኑን የምናያቸው በቲያትር ዓለም በተለያዩ የኪነት ዓለም ውስጥ ብዙ አገልግሎት የሰጡ የሚሰጡም ሰዎች ዋና የፖለቲካ ተግባር አከናዋኒዎች ሆነው ስደት በቆዩበት ቆይተናል። ዛሬ ደግሞ ሀገራችን ገብተን ይህንኑ የኪነታችንን ሁኔታ የፖለቲካ ውጪ ሰርተናል። አሁንም ደግሞ በሀገራችን ገብተን ኪነቱን ተፖለቲካ ጋር አጣብረን ሀገርም ለመምራት እንችላለን የሚል አንዳንድ አቋሆን እየተመለከትን ነው። የኢሳት ውስጥ ተሳታፊዎች የነበሩ የተለያየ ስርዓት የቀድሞውም ሆነ ያሁኑ መንግስት ጋር የተያዘ የኪነት ስራ ጋር የተያዙት ሁሉ ዛሬ ፖለቲከኞች ሆነው ወደ ሀገር ተመልሰው የፖለቲካ አመራር ስልጣን ለመሻማት ለመካፈልም ይሯሯጣሉ። ይሄ በትሩ ክፋት የለውም። ብቻ የሀገራችን ሁኔታ እንግዲህ ምን ያህል እንደደረሰና ሌላውም ደግሞ በዛ በአካባቢያችን የነበሩ ሀገሮች እንደገና ያለፈው ሳምንት በተጠቀሰ እንደነ ዩጎስላቪያ እንደነ ሰርቢያ እንደነ ዩጎስላቪያ እንደነ ሶማሊያ የእንደዚህ አይነቱ የህዝቦች እየተባለ የሚነገርበት ሀገራችን ያንድ ህዝብ ሀገር የሆነው የተለያዩ ህዝቦች እየተባለ የሚነገርበትን ሀገር ሁኔታ ለማስፋፋትና የተጀመረውን የወያኔያዊ የኢትዮጵያን የማፍረስ ክልላዊ ፖሊሲ ለማጠናከርና ለማራዘም የሚደረገው ትግል አሁንም ሲገታላየንም ይሄ መገታት ያለበት ሁኔታ ያው አርበኞች ለኢትዮጵያ ተቆርቋሪዎች ነገሩን ቸልተኝነት ሳያሳዩ እንደሚከታተሉት እናውቃለን። እነዚህም ደግሞ ላበረከቱት እና ሊያበረከቱ ለሚችሉት አስተዋጽኦ የሚገባቸውን ምስጋና እየተሰጣቸው ተማይችሉት ሁኔታ ላይ ቢቆጠቡ ልንመክራቸው በሂስም ልንወቅሳቸው ይገባናል ብዬ አምናለሁ። እና በእውነት ሀገራችን አሁንም ክፉ ቁልቁለት ክፉ ጉድጓድ እየተቆፈረባት ነውና ሁላችንም ተባብረን እናቃናበትን መንገድ መፈለግ ይኖርብናል የሚል ነው መልእክቴ።
አቶ ርቁስ እስቲ አቶ ንጉስ ባነሳው ለምጨመርበት ነገር ካለ በዲያስፖራ ያለውም ያሁንታ ህዝቡ የሰለቸው ይመስላል ወደ አገሩ መግባት መንገድ ሆኗልና ላለፉት አራት ወራትም ዶክተር አብይ ይሄ ነው የፖድካስት አይት የቅኝቴ ብለው ያቀርቡት አንድ እንትን የለም። ግን ማለት ሁኔታ ምንድነው ሁሉም ነገር ወደ ሀገር የሚል እንትን ያለው እና ስታቱ ንጉስ በሰጠው ላይ ሆነ ተጨማሪ እንትን ካለ እስቲ ዲያስፖራውን ማስተካከም ሰጣው አስተካክለ።
እኔም ካቶ ንጉስ የተለየ ሐሳብ የለኝም። በርግጥ በዚህ ባልተረጋጋች ሀገር ውስጥ የሚካሄደው ወይንም ደግሞ ጥሪ ተደርጎላቸው የሚገቡት ኃይሎች ያገሪቱን ባንድ መቆም የማይፈቅዱም የማይፈልጉ ኃይሎች ፖሊሲያቸውን ሳይቀይሩ የፓርቲ ፕሮግራማቸውን ሳያስተካክሉ አሁንም ድሮ እንደነበረው የዛሬ 40 አመት እንደዚሁ ሲፏከቱበት የኖሩበትን ፖለቲካ ይዘው ነው የሚገቡት ያሉትና ይሄ የት ያደርሰናል? ነገ ያደረ ይዋለ የት ነው የሚያደርሰን? ወደ ሰላም ወደ አንድነት ያመጣናል ወይንስ ይባስ ወደ ክፍፍሉ ነው የሚከተን? በዚህ ላይ ጠቅላይ ሚኒስትሩ ያገሪቱ ርዕሰ መስተዳድሩ ከሀገር ውጭ የዞሩ ባልተረጋጋች ሀገር የትም ቦታ ይሄዳሉ፣ ሀገር ውስጥ ግን ችግሮች አሁንም አሉ። ለማተት ተተቶ እንደሚከድ ራሱ አጠያያቂ ነው። እና ከዚህ ጀርባ ምንድነው እየተሰራ ያለው? አሁን እኮ ይሄ አሸሸገዳዩ በሙሉ ያልቃል፣ ሁሉም ገብተዋል። የሚቀጥለው ሳምንትም ምናልባት ግንቦት ሰባትም ይገባል። ገቡ፣ ሁሉም አለቀ፣ ገባ። ከዛ በኋላ ወደ ሐቁ መሬት ላይ ወዳለው የፖለቲካ ውይይትና ንግግር መቀራረብ መምጣት አለበት። በግድ መነጋገር መቻል አለ። ያኔ ምንድነው የሚፈጠረው? እንዴት ነው ሊስተካከል የሚችለው? ይሄ የሚለው ለኔ ብቻ ሳይሆን ለብዙ ኢትዮጵያኖች በጣም አሳሳቢ ነው፣ በጣም አሳሳቢ ነው። እና እኔ አሁን ለመተንበይ ሁሉ የሚከብድበት ሁኔታ ነው ያለውና ወደፊት ግን ካንድ ወር ከሁለት ወር በኋላ ሞር ክሊር ይሆን የሚሄድበት መድረክ ይፈጠራል። ማ ምንድነው ምንድነው የሚፈጠረው ከዚህ በኋላ? ማከምን ጋር ህብረት ይፈጥራል? ምን አይነት ፓርቲዎች ይቋቋማሉ? ምን አይነት የተረጋጋች ሀገርን ፈጥራለን የሚለው ወደፊት የሚታይ ነው የሚሆነው እና ለብዙ ሰው አሳሳቢ ነው አግራችን ያለሽበት ጉዳይ በጣም አሳሳቢ ነው ይሄ ነው
ሁሉም የሚጋራው ስጋት ነው በመሰረቱ የሆነ ያለችበት ሁኔታ አግራችን ወጥንቅጡ የጠፋ ነው ይሄንንም ራሱ አገዛዙም ተቋሚነን የሚሉትም አብረው አስተዋጽኦ ያደረጉበት ነው እኔ በጣም ማተኩሮ በዚህ በዶክተር አብይ እንትን ራእይ ላይ ነውና ራእይ አለ ብለው የሰጡት አስተያየት የለም ዛሬ በኢትዮጵያ ይሄ ምክንያቱም ከዶክተር አብይ በፊትም ሆነ ግሳቸው ከመጡ በኋላ ያለችው ኢትዮጵያ በኢሃደግ ጅን ያለችው በኢሃደግ ስር ነው ያለችው እሱንም እሳቸው ሳይደብቁ ለጊዜ ኢሃደግ አሳምሬ ቀባብቼ አሸጋግረዋለሁ ነው የሚሉትና እሳቸውም እንደረሰ ብሔራዊ ሽግግሩ አገዛዝ ማለት ነውና ይሄንን በመገንዘብ ይሁን በመሳት ዲያስፖራውም እናልባት ሰው ብዙ የስደቱ ኑሮ የሰለቸው ይመስላል አንዳችም አፈክፈክ አልተደረገም በኢትዮጵያ ሁኔታ ላይና ይሄ አገዛዝ ባለበት እንዲቀጥል እሳቸውም ይፈልጋሉና እንደተባለው አንዳንድ ድርጅቶች ገብተዋል እነዚህ ድርጅቶች ሚናም እንደሆነ ወላዶ ምናየው መስለኛል እንደተባለው በሚቀጥለውም ሳምወር ይመስለኛል የኢሃድክ ስብሰባ ይካሄዳል ከዛም የሚመጣው ነገር ምናቀው ነገር የለም አንድ የለየለት ኃይል ብቅ ብሎ አገይቷን እንግዲህ ወደተለየ አቅጣጫ ወስዳታል ወይንም ወደነበርንበት አዘቅት መልሳታል የሚልን ትንግምታለ አቶ ንጉሱ እስቲን የውጭን ጉዳይ በሚመለከት የዲያስፖራውን ተሳትፎ ትንሽ ነካክተዋል ወይንም ምን እያደረገ እንደሆነ ዶክተር አብይ ጠንካራ ተቋም ይፈልጋሉ ነው የሚሉት ይሄን እንደጋግሞ ተናግረዋል ኢሃደግ ጠንካራ ተቋም ይፈልጋል ሲሉ በዲያስፖራው ውስጥ ብዙ ተደምጠዋልና እንግዲህ በዲያስፖራው ውስጥ አለን ተቋም ነን ካሉት አንዱ ግንቦት ሰባት ነው እና ግንቦት ሰባት ጓዙን ተቅሎሎ በቅርብ ይገባል ተብሏል ብዙ ጅምብሮችን ሲያስተራጭ ቆይቷል ምን ስራ ሊሰሩ ይችላሉ እነዚህ ተቋሞች ኢሃደግ አለ ህገ መንግስት አለ የነበረው አራይ ተገምክ ስለን ምንጠራው አጌቶስ በዘሬ ተከፋፈለሽ ነች ግን ምንድነው ሊሰሩ የሚችሉት እነዚህ ኃይሎች ተደመሩ የተባሉት ከኢሃደጋ ነው ምን ነገር ሊያመጡ ይችላሉ ይባላል ግምታለ ፈንዳ ነገሮች ስለ
በእና ሳይት መቼም እንደሚታወቀው ግንቦት ሰባት የሚባለው ቡድን አስቀድሞ ቢሆን እነማን ነበሩ የዚህ መሪዎች እናውቃቸዋለን በግልጽ ብርሃኑ ነጋ ማን ነበር ምን ነበር የሚሰራው ብርሃኑ ነጋ ታቶ ክፍሌ ወዳጆ ተነ አብዱል መሐመድ ቦራ ተነ እንድሪያስ ሸቴ እሱ ኢኮኖሚስት ሆኖ ዩኒቨርሲቲ ሲያስተምር ለዚህ ደግሞ አንድ የአፍሪካ ምልትሴ ኢንስቲትዩት ተብሎ የተከፈተ በሲአይኤ ገንዘብ ተቋቁሞ የነበረ በኢትዮጵያ ዲሞክራሲ የሚያሰፍር ተብሎ የሚያሰፍን ተብሎ በኋላ በነስብሃት ነጋ የተያዘ መስሪያ ቤት ያንን አቋቋመና ያንን ሲሰራ የነበረ ሰው ነው ተዛ ተዩኒቨርሲቲ ወጥቶ ነው እንግዲህ ቅንጅትም ገብቶ ቅንጅትን አፍርሶ የግንቦት ሰባት የሚባል ደግሞ ተዛ በኋላ እሱ እንግዲህ ሌላ ቀን የምንመጣበት ሌላ ጊዜ የምንመለከተው ይሆናል ይሄም አንዳርጋቸው የሚባለው እንኳን እግዚአብሔር ነፍሱን አወጣው የዚሁ ተዚሁ ተናጋራ ያልተለየ ስራ የሰራ ነው ኢትዮጵያ የገባው ተወያኔ ጋር ነው ተወያኔ ጋር አብሮ ገብቶ ያው እሱም ብርሃኑም የቀድሞ የሃፓ ናቸው ቢሆንም እንደ ሃፓ እንደ ሌሎቹ በትግል ላይ ብዙ የተሰውት እንዳደረጉት ወይ ለተሰውላቸውም ሰዎች ምንም ሐሳብ ሳይሰጡ ተውያኔ ጋር በፍጥነት የተከላከሉ ፍጥሮች ናቸው ይሄ እንትና አንዳርጋቸው የሚባለው በኋላም እንደገና ተያዘ እዛም አዲስ አበባ እንደገባ መጀመሪያ ላይ ተነመለስ ጋራ ደጅ ተጠራቆይቶ የአዲስ አበባ ምክትል ከንቲባ ሆኖ ፎረም የተባለ ፎረም 84 የሚባል ድርጅት አቋቁሞ ብዙ ዛሬ ምናልባት እና አብይንም የመለመላቸው እሱ እንደሆነ አላውቅም ግን ተዚህ ለኛል ተውጭ ጉዳይም ተመከላካያም ተሳይንስ እና ቴክኖሎጂ የመለመላቸው የተለያዩ ሰዎች እንዳሉ አውቃለሁኝ ያኔ ፎረም 84 ሆኖ ነው ተዛ ውጪ ይሄ አማራ ነኝ የሚለው ሰውዬ እነሱ ባመጡት የዘር እንት ላይ ተቀምጦ አማራን በተለይ ጨቋይ ነው ብሎ አማራ ተየት ወዴት ብሎ ይጻፈ ፍጡር ነው። እንግዲህ እንደነዚህ አይነት ሰዎች ናቸው ዛሬ ታጋይ ተብሎ የግልቦት ሰባትን በመሪነት የሚመሩ እንደገና የሚዘውት የሚሄዱ። ይሄ እንግዲህ ወደ ስታቱስ ኮ አንቴ በፊት ወያኔ ተዚህ ተንትን በፊት ተፈጠተ ተመጣ ሁኔታ ተዚህ ተባድመ ጦርነት በፊት የመጣ ሁኔታ ወደ 83 ሁኔታ የኤርትራን ውቅና መስጠት እነሱም የመደራደሪያ ሆኖ እዛ መቀመጥ ተዚህ ጋር የተያዘ መሆኑንና ተጀርባው ደግሞ ለወደፊትም የበለጠ እየተመራመርን እንደምንደርስበት አምናለሁ። ተየት በኩል ይሄ ግፊት እንደመጣና ኢትዮጵያን የዘርና የክልል መጫወቻ ሊያደርጓት ለብዙ አመት ሲቆምጡ የቆዩት ኃይሎች መጠቀሚያ አማዎች መሆናቸውን ነው እናየው። ይሄ ሁሉ እጅግ የሚያሳፍር የሚያሳዝን ሁኔታ ነው። ትግሉ ይቀጥላል። ኢትዮጵያኖችም ታሪካቸው ተብዙ ዓለም የተለየ ስለሆነ እንደሚወጡት አልተራጠርም። ሌላ እዚህ ላይ ለህንነ ለመደምደም ፈልገው መደመር የሚሉት ትርጉም የሌለው መፈክርና የኢትዮጵያ ህዝቦች የሚሉት አነጋገር በኢትዮጵያ ላይ ትርጉም የሌላቸው ቃላቶች ስለሆኑ በፍጥነት ታልቆሙ በእውነት ለሀገሪቷ ሆነ አሁን ማመራር ላይ ለሚገኙት ሰዎች የመቃብር መቆፈሪያ መሆናቸውን ላስገነዝብ እወዳለሁ። እና በዚህ አቆማለሁ።
አመሰግናለሁ። እሺ እንግዲህ እኔ በተቀላ እና ነገሮች እንደ ለመጨመር ያህል በመሰረቱ ሶስት ሁለት አብይ ጉዳዮች አሉብን ወደፊቱ በዚህ በስርጭታችን ላይ ማተኮር ያለብን አንዱ የግንቦት ሰባትን ጉዳይ አስመልክቶ ነው። ለምን እሱ ተመረጠ የሚለው ለወደፊቱ ምላሽ መሰጠበታል። ሌላው በዲያስፖራ ውስጥ አሁን ባሉት ግርግሮች ላይ አምባሳደሮች በአውሮፓ ያሉት በሌላም በአሜሪካም በሌላም የሚደመረውን ሰው ቁጥር እንትን ስሩ በሚል ተዛዚ ተንቀሳቀሱ ይመስለናል። ይሄንም ለትችትን ሰጥበታለሁ ወደፊቱ ያንዳንዱ ኤምባሲ የሚፈተሽበት ተግባሩ በዲያስፖራው ተቀባይነት ኑሮ አይኑረው የሚለካበት ስራ እየተሰራ ነው። በሌላም ቦታና በዚህም አካባቢያችን አንዳንድ ግርግሮች አሉ። እሱ በመለከት ለወደፊቱ አንዳንድ ሳይሰጣን ንግ በአጠቃላይ የሃደግን ሁኔታ እና የዶክተር አብይ አገዛዝ አስመልክቶ አንዳንድ ቁልፍ የሆኑ ጥያቄዎችን አስተማለፍ ይኖርብና ለታጋዮቻችን ምንላቸው ወገኖቻችን እምናጋራው አንዱ ከትልቁ የትግል ስልቱ ከምንም አፈግፈግ የሌለበት ኢትዮጵያዊነት ትግል አረጋለሁ የሚል ኢህአዴግን ከነምናምኑ እንዲቀጥል የሚደረገውን ዘመቻና ፕሮፓጋንዳ የግድ መታገል አሁንም ይሆን ወሳኝ ነው። ይሄን ነገር ዘለን ስለመደመር እናወራ አንችልም። ኢህአዴግ እነቆሻሻ መልኩ ከሁለመናው አገር ሲያጠፋ የነበረ ስለሆነ መጥፋት ያለበት ድርጅት ነው። በሁለተኛ ደረጃ ኢህአዴግ በተደራጀበት ዘይቤ የተደራጁትን እያቧደነ ስለሚሰራ የዘር ፖለቲካን ስለሚያራምድ አሁንም ያው አገዛዝ በዘመናዊ መልኩ እንደቀጠለ ነው። እርግጥ አሁን መዝሙር ምናልባት በሌላ ኦርኬስትራ ስለሚደረካው ነው በስተቀር ዘይቤ ያው ነው። ይሄንን ድሮም ኢትዮጵያ ሲቃወሙና ሲሞትለት የነበረው ጥያቄ ነው። በሶስተኛ ደረጃ ምገልጸው የግለሰብ መብቶችን በሚጋፉና በሚረግጡ ፖለቲካዎች ስለሚዘወር ሁኔታው የቡድንን የወል ጥቅምና የጋራ ማንነት ቦታ ሳይኖራቸው በድርጅት ላይ ያረፈ ነጻነት ስለሚሰራ ዶክተር አብይ የሚያተኩሩት የቡድን ማባደንና ተቃዋሚ የመፍጠር ስራ ነው እንጂ ግለሰብን መብት ነጻነት የሚመለከት አይደለም። በአራተኛ ደረጃ ትልቁ ለታጋዮቻችን የተዘነጋና መስራት ያለበት የመሬት ይዞታን ጉዳይ በሚመለከት ነው። መሬት ክፍፍልን በሚመለከት ታሪክ ትልቅ መሰናክል ሆኖ ድህነትን ብዙ ነገሮችን ያስከተለ ነው። ከትግራይ ውጭ ያሉ አካባቢዎች በሙሉ በትግራይ ቁጥጥር በቲፒኤልኤፍ እጅ ያለ ነው። በሞርጌጅ ነው የሚሰጠው መሬት። በርሻም በኩል የሚተዳደረው ሰው ከወያኔ ፈቃድ ውጭ ምንም ሲሰራ አልኖርምና ትግራይ ውስጥ ብቻ ነው የግል ቤት መግዛት፣ መሸጥ፣ መለወጥ፣ መሬት መያዝ የሚቻለው። ይሄ የመሬት ይዞታ ጉዳይ ቁልፍ የሆነ የሀገራችን የዲሞክራሲ ሁኔታ ተያይዞም እየታየ ነውና ታጋይነን የሚሉት አገር ቤት የሚሸራሸሩበት ተመላልሰው ቱሪስቶች የሚሆኑ ይሄ ትግል ይሄ ጥያቄ ቁልፍ ነው ለኢትዮጵያ ወደፊት እጣ ፈንታው እና የሀብት ክምችት ባለቤትነት ባለበት ይቀጥላል ነው የሚሉት ዶክተር አብይ። ኤፈርት ታገቷን በግል ተቀብሎ ያዘ ብዙ ቢሊያርድ ገንዘብ ያከማቸ ከዛ ያተረፈውን እንሻማ ነው ሚኒስትር ዶክተር አብይ ይሄ ሊሆን የማይችል ነው። የኤፈርት ድርጅቶች መወረስ ይኖርባቸዋል። የህዝብ የኢትዮጵያን ጥሩ ሀብት ስለሆነ ተዘርፎ ስለተወሰዱ ሌሎቹ ድርዘ ጉዳዮች ካነሳን ወያኔ በጣም ትልቅና አከራካሪ አጀንዳው ምንድነው በኢትዮጵያ ወያኔ በራያዛቸው የአማራ መሬቶች በወልቃይት በተገደ ባላማጣ በቆቦ ያሉትን ዶክተር አብይ እየሸሹት ነው ይሄን ነገር ይሄ የኢትዮጵያን ወደፊት ተፈንታ ይሁሉናን ተቀላላ ኢትዮጵያን ሰርቶ የመገንባት ወይስ አፍርሶ የመገንባት ሁኔታን የሚከተለው ወያኔ አሁን ባለው ሁኔታ እንዲቀጥል የሚያጸድቅ ያደግ ሊኖር አይፈቀድም። ይሄ ለአማራው ትግል ከፍተኛ የሆነ የህልውና ጉዳይ ስለሆነ ትግሉ ይቀጥላል። ዶክተር አብይን ጉዳይ ማያዳመጡት በመሆኑም እነዚህ ከዲያስፖራ የሚገቡትም ሆነ ምን ይሄን መጋፈጥ ያለባቸው መስለኝ። ለው ትልቁ ደግሞ ጥያቄ መስለኝ አሁን ባለው ሁኔታ መሬት ላይ ያለው የኦሮሞና በኦሮሞና በአማራ መካከል ያለው ፍጥጫ ሌላ መልክ ይዞ ስለሚመጣ ይሄንንም እያንዳንዱ ኢትዮጵያዊ ግንዛቤ እንዲወስድና በሰከነ ሁኔታ ቅራኔዎች እንዲፈቱ ለማድረግ የግዴታ ኢትዮጵያዊነት ተቀዳሚ መርሆ መሆን እንዳለበት ማስተማር ይጠበቅባቸዋል። እና መሰረታዊ የሆኑ ጥያቄዎች ስላልተፈቱ በአገራችን አሁንም ቢሆን የዶክተር አብይ አገዛዝ ለጊዜው እንግዲህ ሰርግና ምላሽ ነው ለብዙዎቹ ለደጋፊዎቹም ለአዝማሪዎቹም ለሁሉም ይሄ ዘመን ሲያልቅና ሰከነ ሁኔታ ላይ ስንደርስ ምናልባት እንዲህ ብለን ነበር ለምንለው ይሄ ታሪካዊ ቦታ የሚሰጠው ይመስለኛል። ለሌሎቹ ግን ትዝብትና ምናልባት የድንቁርና ፖለቲካም ያካሄዱ ይመስላልና እስቲ በቀጣ ሁለት ወሮች ውስጥ መልስ ላይ የሚዱብ የሚለውን ነገር መጠበቃችን በሌላም ጊዜ ይህንን ጉዳይ መለከት የሀገራችን ጉዳይ በማንሳት ምሁራኖቻችን በማሳተፍ ሌሎችን በመጋበዝ የተሻለ እውቀትና ስንት እንዲገኝ ለማድረግ እንጥራለን። አስተያየትም ካላችሁ እየጻፋችሁ ልትልኩልን ትችላላችሁ www.ethiopatriot.com ላይ በዛ አድራሻ ብትልኩልን እንደ ሁኔታው እንደ ተገቢነቱና ተቃሚነት ትምህርት አይሆነ ከተገኝና ስራጫለን። ለጊዜው በዚሁ እናጠቃላለን። ወደሚቀጥለው ስርጭታችን እንሻገራለን።
ዳማት ባላሻራ ያክሱም ዙፋን አልጋውራሽ
ማለም መንግስቱ ታይ ግድ ማለም ተበልተሽ
አማራሊ ስልጣን ዝቺ የሃሮ የተጠብቀ አውጣ ቆንጆ ያምሰል ይጋል ፈልፈናለ
የዳማት ባላሻራ ያክሱም ዙፋን አልጋውራሽ
ማለም መንግስቱ ታይ ግድ ማለም ተበልተሽ
አማራሊ ስልጣን
አርማጆቻችን ከዝቀጥለን የሳምንቱ ዋና ዋና ዘናችን አስደምጣለን። በአማራው ተጋድሎ ግንባር ቀደም ስፍራ ይዞ የቆየው ፋኖ በሰለጠነ መንገድ ትግላችንን በያካየ ነው ሲል ከሰሞኑ አንድ መግለጫ አውጥቷል። ከትግራይ አዋሳኝ የኢትዮጵያ ክፍሎች ወደ ትግራይ የሚጓጓዙ ሰብሎች፣ ሸቀጣሸቀጦች፣ ሌሎችም ምርቶች ወደ ትግራይ መተላለፍ የለባቸውም ይላል ከፋኖ የተላለፈው መልእክት። እንቅስቃሴው ጭነት መኪናዎችን በማስቆም የተጫነውን ጭነት በማራገፍ ከባድ ተሽከርካሪዎች ባዷቸው እንዲመለሱ ያስደረገ ነው። ፋኖ በመግለጫው ላይ የንብረት ማውደም አናድርስም ሆኖም ለትግራይ የሚቀርብ ንብረት መኖር የለበትም ብሏል። በወረራው ወያኔ በተያዙ የአማራ መሬቶች ላይ ወራሪዎች እስር ቤት ገንብተው በገፍ ለስር እየዳረጉ የገደሉና ነዋሪውን በግድ ትግሬ ሆነ ይያሉ በማሰቃያት ግፍ እየፈጸሙ ባለበት ወቅት ከየትኛውም የኢትዮጵያ ክፍል እየተጫኑ በንግድ ልውውጥም ሆነ በሌላ መንገድ የሚተላለፉ ንብረቶች መቆም ይኖርባቸዋል፣ እርምጃም እንወስዳለን ብለዋል። ፋኖ ካስተላለፈው መልእክት ላይ አንደኛ ቁጥር የወልቃይት አማራና የትግራይ ድንበር ተከዜ መሆኑ በአስቸኳይ እንዲረጋገጥ እንፈልጋለን። ሁለተኛ በርካታ አማራዎች በተለይም የወልቃይት ተወላጅ አማራዎች በትግራይ ጨለማ ቤት የታሰሩ በአስቸኳይ እንዲለቀቁ እንፈልጋለን። ሶስተኛ በመላገይቱ በኋታ አሻጥር የሚፈናቀሉ አማራ እልባት እንዳገኝ እንሻለን ብሏል። አማራዎቹ ነጋዴዎችና የመኪና ባለሀብቶች ወደ ትግራይ ለመነገድና ተሽከርካሪዎችን ጭናችሁ ምትሰዱ በአስቸኳይ እንድታቆሙ ጥሪያችንን አቀርባለን ብሏል ፋኖ በመግለጫው ላይ። የትግራይ ያን አገዛዝ በወሎ ክፍለ ሀገር በራያ ዋጃ ጥሙጋ ወራሪ ወታደሮች ማሰማራት ህዝቡን በማሸበር ላይ መሆኑ ተገለጸ። የራያ ህዝብ የማንነት ጥያቄ ከለት ወደለት እየተጋጋለ በመምጣቱ ነዋሪውን የማፈናቀል እርምጃ እየተወሰደ መሆኑን የአይን ምስክሮች ገልጸዋል። የራያ ለመሬቶች ወደ መጤ ትግሮች እንዲሸጋገር ለማድረግ ወያኔ ወጠነው ሲራ ለማክሸፍ እንቅስቃሴዎችም እየተካሄዱ መሆናቸው ከስፍራ የደረሰው ዜና ይገልጻል። ወያኔ ራያን ህዝብ መሬትን ሽጥ የሚል ቅስቀሳ በማድረግ ከፍተኛ ዋጋ ለመክፈል ማቀዱንም የወያኔ መግለጫዎች ተቆማሉ። የህዝቡ ጽኑ አቋም የተረዳው ወያኔ ሚሊሻውን በማስተማራት ማስፈራራት ፈጽምም ነዋሪዎቹ ግን በጽናት መቆም መሬታችንን አንሸጥም በሚል ቁርጠኝነታቸውን እያሳዩ ነው። የህዝቡን ቢተኝነት የተረዳው ወያኔ በተለይም በዋጃ ጥሙጋ ከተማ ሚሊሻ አስተማርቶ ወንጀል እየፈጸመ ነው። የከተማውና የአካባቢውን መንገድ በመዝጋት ህዝቡን በማስፈራራት የመሳሪያ ፍተሻ ማካሂዷል። የራያ ህዝብ ማንነት በኋላት ወራሪ አገዛዝ ተጨፍልቆ ያለማንነቱ ትግሬ ተብሎ ስለተለጠፈበት ባፍ መፍቻው ቋንቋ እንዳይማርና እንዳይዳኝ ታፍኖ ስለተያዘ ባህሉና ወጉን የማፍረስ ተግባር ላይ ሆን ተብሎ እየተካሄደ ነው። የራሱንም ባህል በመቀሌ ለህዋት ካድሮች እንዲያሳይ እየተገደደ ነው። ኮረም አላማጣ የራያ ጨርጨል ልዩ ልዩ ስፍራዎች አካባቢ ስያሜዎችና ትምህርት ቤቶች የትግረኛ ስያሜ እየተሰጣቸው ነው። የአካባቢው ነዋሪዎች በመሰባሰብ ለወያኔ ባለፈው አርብ ዕለት ተቃውሟቸውን ማሰምተዋል። ግድያና ፈና በአስገዳጅነት ትግሬ ሆኖ መባል ዝርፊያና የበቀል እርምጃ እንዲቆም አሳስበዋል። የአብይ አገዛዝ ይህን ግፍ እንዲያስቆም ጥሪ ቀርቦለታል። የወያኔ ፍጡር የሆነው ብአዴን የብሔረ አማራ ዲሞክራሲ ንቅናቄ ባለፈው ነሐሴ 17 እና 18 ባካሄደው ስብሰባ ላይ ከወያኔ ያፈነገጡ አቋሞችን ይዞ መውጣቱ ከሀገር የደረሰን ዜና ገለጸ። በዚህ ግፊት ተጽኖ እየተንገደገደ ያለው ብአዴን ድርጅቱን ስያሜና ፕሮግራም እንዲሁም የሕገ መንግስታዊ ማሻሻያዎችን እንዲደረጉ የሚጠይቁ ስታይል ላይ መድረሱም ተገልጿል። ከዚሁ ጋር ማያያዝ በድርጅቱ ውስጥ በተለያዩ አመራር እርከን ላይ ከነበሩ 34 ትግሮች መካከል ሁለቱን ኤርትራና የትግሬ ተወላጆች በረከት ስምኦንና ታደሰ ካሳን ከማዕከላዊ ኮሚቴ አባልን በማገድ ጉዳዩ በመስከረም ወር በሚካሄደው የድርጅቱ ጠቅላላ ጉባኤ ላይ ውሳኔ እንዲያገኝ ወስኗል። በብአዴን የህወሓት ጉዳይ አስፈጻሚ ባለስልጣን ላይ የድርጅቱ የማገድ ውሳኔ ያስተላለፈው ድርጅቱ ራሱን የማጥራት እንቅስቃሴ ላይ ተመርኩዞ መሆኑን ገልጿል። ብአዴን እነዚህን ነባር የህወሓት መልእክተኞች ሊያግድ የቻለው ከለውጥ እንቅስቃሴ ጋር አብሮ መጓዝ የተሳናቸው ህዝባዊ ኃላፊነታቸውን በብቃት መወጣት ባልቻሉ ላይ የተወሰደ እርምጃ ነው ብሏል። በሌሎችም ቀጣይ እርምጃዎች እንደሚወሰድ ብአዴን ጠቁሟል። የብአዴን አመራር በወያኔ ካድሬዎች ላይ እገዳ ሲያስተላልፍ ሁለቱም በስብሰባው ላይ ያልተገኙ ሲሆን ቀደም ሲል ከስብሰባው በፊት ለሁለቱም ጥሪ እንደተላለፈላቸውና ምላሽ ለመስጠት እንዳልፈቀዱ መግለጫው አትቷል። በብአዴን ወያኔ ሰየማቸው ትግሮችና ኤርትራውያን በህዝቡ ቁጣ የተደናግጠው በመቀሌ የመሸጉ ሲሆን የብአዴን መግለጫ ካለበት ስፍራ ሆነው በማጥላላትና በዛቻ ምላሽ ሰጥተዋል። በብአዴን አቋም መግለጫ ላይ ከተጠቀሰው አበይት ጉዳይ በዋነኛነት በወያኔዎች ትእዛዝ የአማራው የይዘት መሬቶችና የኢትዮጵያ ዳር ድንበር እንዲጣስ መደረጉን በማውሳት ወደ ትክክለኛው ማካለል እስኪደረስ ድረስ የሱዳን ጦር በፍጥነት ከኢትዮጵያ መሬት ለቆ እንዲወጣ መንግስትም ይህን እንዲያስፈጽም የአቋም መግለጫ አውጥቷል። ወያኔ ክልሎች ከሚባሉት የሶማሌ ክልል ፕሬዝዳንት በወንጀል ክስ ለእስር መዳረጉ ከሰሞኑ ይፋ ሆኗል። ፕሬዝዳንቱና ግብረአበሮቹ ፈጽሟቸዋል የተባሉ ወንጀሎች፣ ግድያዎች፣ የሰብአዊ መብት ጥሰቶች፣ የህዝብ ሀብት ለግል ጥቅም በመዋል በዘረፋና በሌሎችም ጉዳዮች እንደሚመለከት ተገልጿል። የፕሬዝዳንቱን አብዲ መሐመድ ዑመርን ጨምሮ ከክልሉ 7 ከፍተኛ ባለስልጣናት ካለፈው ሰኞ ጀምሮ በቁጥጥር ስር እንዲውሉ ተደርጓል። ባለፈው ሐምሌ ወር በተለይም በጅጅጋ ከፍተኛ የሆነ ግድያ፣ ዘረፋና የአብያተ ክርስቲያናት አቃጠሎ የሰብአዊ መብት ጥሰቶች መፈጸማቸውም ይታወሳል። በወያኔ ከፋፍለ ግዛ ፍልስፍና የተዋቀረው የሶማሌ ክልል ባለስልጣናት በየጊዜው በዜጎች ላይ ከፍተኛ ወንጀል ሲፈጽሙ ቆይታቸው መዘገቡም ይታወሳል። በቅርቡ ተፈጸመ የተባለው ግድያና ዘረፋ ሀዋቶች ካደፈጡበት ከትግራይ ክፍለ ሀገር የተላኩ ወንበዶች አካባቢውን ነፍሰ ገዳዮች መልምለው ያካሄዱት ሁሉ መሆኑ መረጃዎች ይፋ ተደርገዋል። የዶክተር አብይ አገዛዝ በሐምሌ ወር የተፈጸመውን ግድያ ለአንድ ወር ያህል በችልተኝነት ሲያውቅ ቆየ። በኋላ ባለፈው በነሐሴ 21 ቀን የባለስልጣናቱን ያለመከሰስ መብት በማንሳት በቁጥጥር ስር አውሏቸዋል። በቁጥጥር ስር የዋሉት አብዲና ሰባቱ ባለስልጣናት ጨምሮ ባለፈው ረቡዕ ዕለት ፍርድ ቤት ቀርበዋል። ከዚሁ ከና አብዲና ወያኔ እንጀሎች ጋር በተያያዘ ሰላማዊ ዜጎች ላይ አደጋ እንዲያደርሱ ያሰለጠናቸውና በሱና በወያኔ ትእዛዝ ይንቀሳቀሱ የነበሩ ሄጎ በመባል የሚጠራው ሽብርተኛ ቡድን አባላትና መሪዎች እስከዛሬ ድረስ አለመያዛቸው ህዝቡን እያነጋገረ ነው። ይሄ ወጣት ቡድን ግድያና ዘረፋን አባያተ ክርስቲያን ቃጠሎ እንዲፈጽም ከለላ ሲደረግላቸው እንደነበር ያካባቢው ህዝብ ምስክርነታቸውን ሰጥቷል። ዶክተር አብይ አህመድ የመሰረተውና ይመራ የነበረው ወያኔ መረጃ መረብ ደህንነት ኤጀንሲ ኢንሳ በመባል የሚታወቀው ይመሩ የነበረው ወያኔ ካድሮች የሙስና ክስ ባለፈው ማክሰኞ የተመሰረተባቸው መሆኑ ተገለጸ። ከ100 ቢሊዮን ብር በላይ ዘረፋ ያካሄዱ መሆናቸውን የገለጸው ክስ ምንጩ ያልታወቀ ሀብትም እንዳካማቹ ክሱን የመሰረተው አቃቤ ህግ ገልጿል። በአገሪቷ ውስጥ ሙስና እንደ ወረርሽኝ ተስፋፍቶ የነበረ ሲሆን የስለላው መዋቅርና ስራ አስኪያጅ ምክትሉና የስልጠና ትምህርት ተቋም ዳይሬክተሩን ጨምሮ በመሰበጣጠር አገር ጉጅ ተግባር ላይ ተሰማርተው እንደነበር የክሱ ፋይል ይገልጻል። በሳይበሩ ዓለም የረቀቁ የስለላ ተግባሮችን ማካጃ እንዲረዳ በሚል ስም ከአንዳንድ አገሮች ጋር በመዋል ስለተፈጸሙ ግዢዎችና ውሎች ክፍያ በማስተላለፍ ወደ ራሳቸው የባንክ ሂሳብ ማስገባታቸውን አስመልክቶ ያቃቤ ህግ በክሱ ላይ በመረጃ አቅርቦታል። በተለይም ከአንድ ከእስራኤል ኩባንያ ጋር ያስተቱል በመፈራረም ገንዘቡ ከድርጅቱ ከኢንሳ ወደ ባለስልጣናቱ ኪስ መተላለፉን የገንዘቡን መጠን 32 ሚሊዮን ብር እንደነበረ ገልጾ በስርቆቱ የተባበረው ድርጅትም በኮሚሽን ድርሻውን እንደወሰደ በክሱ ፋይል ላይ ተዘርዝሯል። ባለስልጣናቱ ስልጣናቸው መከታተል ማድረግ ከተለያዩ ዓለም አቀፍ ድርጅቶች ጋር የስለላ ስልጠና ውል በመግባት በመረጃ የተረጋገጠ በጠቅላላው 100 ሚሊዮን ብር ለጊዜው ቁጥሩ ያልታወቀ ተጨማሪ ሀብት ማካበታቸውን የክሱ ዝርዝር ይገልጻል። በመጨረሻም በኢትዮጵያ ውስጥ በተፈጠረው ሁከት ተንተርሶ የፖለቲካ ስልጣን እናገኛለን የሚሉ የዲያስፖራ ቡድኖች ልዩ ልዩ ቲያትሮችን ያካሄዱ ነው። መደመር በሚለው ባብይ ጥሪ መሰረት መስተራን ግብ ያለው የሚለው ቡድን በመድረክ ላይ ተዋናዮቹና በተዋናዮች ታግዞ ድራማ እየሰራ ነው። አገሪቷ የፖለቲካ አናርኪዝም ውስጥ እየገባች ነው ያሉ ወገኖች ገንዘብ ለስራ አጡ በማደል የፖለቲካ ግርግርና አጀባ እየተካሄደ መሆኑን ተችቶበታል። በዙ ስቃይና መከራ ላይ ለመረማመድ የሚሹት የጸረ አንድነት ኃይሎች ተገኘውን አጋጣሚ ለግላቸው ክብር ለማዋል በመራዋጥ ላይ ሲሆኑ የነ ዶክተር አብይ አገዛዝም የፖለቲካውን ጨዋታ አብሮ ያጫወተው ነው። የፖለቲካ ሙጥረትን መፍታት የችግሩ ምንጮች ሆኑት ቅጥ የሌለው መባደን በማድረግ ህብረተሰቡን በቅራኔ ያቆራኝ መሆኑን ማስመልክቶ አንዳንድ ታዛቢዎች ድምጻቸውን እያሰሙ ነው። ለረጅም ዓመታት ኢትዮጵያዊነት ህይወቱን የገበረበትን ትግል በስነቀል ለውጥ ተወግዶ እፎይታን ለማግኘት የሚስተጋባውን የትግል ጥሪ ላይ ታላቅ እንቅፋት ለመሆን በመደዳ የቆሙ ቡድኖች ቆራጥነት በተመላበት ትግል መቅጣት ተገቢ ነው ያሉ ወገኖች በተለይም የዲያስፖራው አወናባጅና ጸረ አማራና ጸረ ኢትዮጵያ ቀነቃይ ቡድን ግንቦት ሰባትን የማጋለጡ ስራ ቅድሚያ የሚሰጠውና የተቀደሰ ተግባር መሆኑን አስምረውበታል። በፖለቲካ ሽፍትና ክደት ይቅር የማይባል ወንጀል የፈጸሙትን በፖለቲካ መድረክ ላይ መንጠላጠላቸው አግባብነት እንደሌለው በአገር ውስጥ የሚደመጥ የተቋሙ ድምፅ ሆኗል። ከዚሁ ጋር በተያያዘ ዜና ደግሞ የአማራ ብሔራዊ ንቅናቄ አመራር በሶሻል ሚዲያ ላይ በለጠፈው መልእክት ላይ የዳንክረኞች አስተናጋጁን ታማኝ በየነን አስመልክቶ አስተያየት ሰንዝሯል። የአማራ ብሔራዊ ንቅናቄ ሊቀመንበር በፌስቡክ ላይ ዳንክረኛው ታማኝ የአማራ ስልቡና ለካል ከአማራውን ህልውና መታደግ ይተበቅባል ሲል አሳስቧል። ከዚህ ድንበር ማለፍና በጀርባ ሀዝለህ የምትዞራቸውን ጸረ አማራ ቡድኖችን አስተናግዳለሁ ካልክ የፖለቲካውን ቁማር በዘምታ እናየውም በማለት መልእክቱን አጠቃሏል። አድማጮቻችን የሳምንቱ ዋና ዋና ዜናዎች በዚሁ ይጠቃልላሉ።
ተፈጥሮ ኩሌ ደመቅኔው ብዝቦች ቤተተውኔት አማራነ ነባር ህዝቦች በፍቅሬ ኖን በቸርነት በእምነት በክብር የታነጥን ፍታዊ ፍርዳዋቂ ባበው ቁና ግብ ሰፋሪ ባበው ስሪት ደማድራቂ
አማራ ነኝ ethiopatriots.com የተገኘ የግጥም ጽሑፍ። ምን ነው አገሩ ፈራ እጅክ ተሸማቀቀ ተናወጠ ተሸበረ የሸረኛው ልብ ወደቀ ስደት ለምን መታሰር ያለ ጥፋት ያለ በደል ሞትን በቃ በማንነት መወርወር ወደ ገደል ባልኩ ንጻነቴን ለማስጠበቅ እንቅስቃሴ ብጀምር ለትግስትም መጠን አለው ይስጥ ለሰውነቴ ክብር በተንኮልና በሽንገላ በውሸት በተገመደ ቅንብር ለጠላቶች ህልውና ታሪክ ሲለወጥ ሲበረዝ ክፋት ሲንር በቃ አልፈልግም ይቁም በሬ ወለድ ውሸታችሁ ማንነቴን አስከብራለሁ እኩልነቴን አሳያለሁ ስላልኩ አገር ተሸበረ ተንጫጫ እንደ ተልባ አማራነቴን ለማስካድ ምክር ተጫፍ ጫፍ አስተጋባ አንተማ እንደዚህ ሆነህ አልኖርክም በጠባብነት በጎሰኝነት በነገድህ አትታወቅም ኢትዮጵያዊ በመሆንህ አማራ ልትሆን አትችልም ተው ይቅርብህ አትመለስ ያስከው መንገድ አይበጅህም ብለው መከሩኝ አዛኝ ቅቤ አንጓቾች ጓዶቼ ገሩን ሁሉ እንድተው አማራነቴን ረስቼ በፍርሃት ርደው አነሳሴን ስለሚያውቁት በግለቴ በቁጣዬ ማቀስቀዣ ሊደፉበት አማራነቴን ማንነቴን እያወቁት ግንባሬን መስጠት እንጂ እንደማልመለስ ለጠላት ግቤን ሳልፈጽም ያሰብኩትን ሳላደርግ ሞት ቢመጣ ሁሉም ተቦታው ቢጠረግ ቆራጥነቴ ጀግንነቴ የሚሻር መስሏቸው በትዕግስቴ አሁን ገና ታያቸው ወሰል አገሬን ማቆም መገንባቴ ኢትዮጵያዊ ነህ ማለታቸው አስገረመኝ ድፍረታቸው ለቀባሪው አረዱት እንዲሉ ነው እውቀታቸው ወይ ተንኮል ነው ተጀርባ ያለው ተምክራቸው ያንሰብሃል አማራቱን ማለታቸው ማንነቴን ሳላስከብር ጠላቴንም ሳልበቀል ወደ ኋላ እንደማልዞር በሐሰትም እንደማልምል እያወቁ ተው አማራ መሆን ይቅርብህ ማለታቸው ገስፎ ታየኝ ንቀታቸው ድፍረታቸው ተንኮላቸው አማራማ ነኝ ቢመራቸው ቢያቀራቸው ባይመቻቸው ከንቱነቱን ይወቁት ኢትዮጵያዊነቴንም መጠራጠራቸው አማራማን ማነኝ መቼ ተለውጬ መቼስ ራሴን ክጄ ሁሉንም የማቀበል የማበላ የማሳርፍ በደጄ ታለኝ የማካፍል ፍትህ ላጣ ተቆርቋሪ የታመመን የምጠይቅ የማዝን ለታሳሪ ሰው ሲደክም የማግዝ ተሞተም ደግሞ ቀባሪ እኩልነትን የምወድ አድላዊነትን አባራሪ ሐሰትን የምጠላ ሌብነትን የምጸየፍ በጽናት የምቆም እንጂ በስሜት የማልንሰፈሰፍ እንደማሸንፍ ጠላቶች ተረዱኝ ተጋግሞ የሚያውቁኝ ኢትዮጵያ በደሜ ያለች የአማራ ልጅ አማራ ነኝ።
አያገው መከናኛ ደሞ ማንነካን ማያነኛ እንኳን ማርና ሴትር ጎና ወተቱ ካንጂ ተወደደው ይሰጣል ህይወቱ ከደረሱበት ያላየም ለምጁነውና ያገሬው ባህል ከደጋገሙት አይመለስም በያዞ ጥይት ያደርጋል ግስ
ተተተተተተተተተተ ቱታ ቱታ ከተጠመደ የማይፈታ ውጭ ውጭ አለ ወደ ዳመና ይሄ ራያ ልጅ አልመጣም ገና አልሞ ተኳሽ አነጣጣሪ የራያው ጀግና ያስብላልሪ ራያ ደግነቱ አያምን ማለቱ
አያም በል አያም በል ጎበ
አያም በል አያም በል
ራያ
አያም በል
አያም በል እንኳን ለኢትዮጵያ
አያም በል
አያም በል ለናት ሀገራችን
አያም በል አያም በል
አያም በል ለሞይ ባገኘኳ
አያም በል አያም በል
አያም በል ይፈሳል ለማችን
አያም በል አያም በል
አያም በል እንኳን እኛ አኖረን
አያም በል አያም በል
አያም በል እኛም ባንኖር
አያም በል አያም በል
አያም በል አሞራ ይዞራትም
አያም በል አያም
በል አያም በል ሀገራችን ነን
አያም በል
ጠላቶቹን በሚገባ የተረዳው አማራ አማራ ማለት ቅን ልብ ያለው ሰዎችን ለማመን ችግር የሌለበት ነገር ግን ለዘመናት በተንኮልና በሸር ከኢኮኖሚያዊ ማህበራዊና ፖለቲካዊ ጉዳዮች የተገለለ ለኢትዮጵያ የመሰረት ድንጋይ የሆነ ህዝብ ነው። የአማራ ጠላት የትግራይ ህዝብ አለያም የኦሮሞ ህዝብ አይደለም። ለአማራ ጠላቱ ሶማሌው፣ ሲዳማው፣ ወላይታው፣ ሻንቅላው፣ ጎፋው፣ ሐረሬው ወይም ሌላው ነገድ አይደለም። ደግሜ ማለት ካለብኝ የትግራይ ህዝብ የአማራ ጠላት አይደለም። በርግጥ የህዋት ወንጀለኛ መሪዎችና ህልውናቸውን በአማራ ጥላቻ ላይ የመሰረቱ ባንዳዎች የትግራይን ህዝብ መሸሸጊያ አድርገውታል። ለዚህም ባገኙት አጋጣሚ ሁሉ እንወድሃለን ለሚሉት በተግባር ግን ለማይወዱት የትግራይ ህዝብ የአማራን ጥላቻ ያስተምሩታል። የአማራ ጠላቶች ወንጀለኛ የህዋት መሪዎች ብቻም አይደሉም። በኦሮሞና በሌላው ነገድ የተሰገሰጉ ሌሎች ወንጀለኞችም አሉ። ይህንንም ለአማራ ህዝብ ማስገንዘብ ለቀባሪው አረዱት ይሆንብኛል። ዛሬ ስለ አማራ ስናወራ ምን ነው ታላቋን ኢትዮጵያን ጥላችሁ አማራ አማራ ወደ ማለት ወረዳችሁ የሚሉን አዛኝ ቅቤ አንጓች መካሪዎቻችን በኢትዮጵያ ውስጥ አማራ ከመሆን ውጭ ወንጀል የሆነበት አንድም ነገድ እንደሌለ ያውቁታል። ባለፉት በርካታ ዓመታት በማንነቱ የተሰደበ የተገደለና የተሳደደ አማራ ብቻ ነው። በኬንያ በኩል ወደ ሌላ አገር ለመሻገር ስደትን ሀብዬ ስጀምር ለአንድ ዓመት ያክል ኬንያ መቀመጥ ነበረብኝ። በዚያን ወቅት አንድ በጣም ታዋቂና በደርግ ዘመን በእምነቱ ለረጅም ጊዜ ታስሮ የነበረ የፕሮቴስታንት መጋቢ አግኝቼ ነበር። በጊዜው ከኢትዮጵያ ቤተ ክርስቲያን ለሰነ መለኮት ትምህርት ልካው እየተማረ ነበር። የመነጋገሩን ዕድል አገኘሁና ስናወራ ከየትኛው ብሔር ነው የወጣኸው ብሎ ጠየቀኝ። ከአማራ በማለት ስመልስለት በጣም ደነገጠ። ከዚያም አንተማ አደጋ ላይ ነህ፣ እዚሁ ሊያስገድሉህ ይችላሉ፣ ቤተሰብህን በደንብ መጠበቅ አለብህ፣ በተቻለ ፍጥነት ከዚህ መውጣት አለብህ፣ ጸልይልሃለሁ በማለት በተረባበሸ ስሜት አስጠነቀቀኝ። ይህ ሰው በነገዱ ሲዳማ ነው፣ ደግሞም የእምነት ሰው ነው። ነገር ግን በኢትዮጵያ ፖለቲካ አማራን በተመለከተ አንዳች የተደለተ የተውጠነጠነና የተሸረበ ሴራ እንደነበር በትክክል ያውቃል። አማራ አደጋ ላይ መሆኑን ተረድቷል። ግን ለምን አማራ ምን አደረገ? ባንድነቷና በነጻነቷ ታፍራና ተከብራ የኖረች አገር እንድትመሰረት የራሱን አስተዋጽኦ ራሱን መስዋዕት በማድረግ የመሰረት ድንጋይ ከማስቀመጥ በቀር ምን አደረገ? ላለፉት 50ና ከዛም በላይ አመታት በተለይም ደግሞ ላለፉት 27 አመታት የፖለቲካ ድርጅቶች ሲመሰረቱ እንኳ የነበራቸው ፕላትፎርም ባመራሮቻቸው እነተኛ ለአማራ ተቆርቋሪ የሆነ አባል እንዳይካተት ሆን ተብሎ ይሰራ ነበር። ታሪክ ሁሉንም መዝግቦታል። የተሰራብንን በደልና ወንጀል የመዘርዘር ዓላማ ባይኖርኝም ዛሬ የምናደርገውን የነጻነት ትግል በለመዱት መሰሪ ስልታቸው ጥላሸት ለመቀባትም ሆነ የአማራን ሊቃን ሊያሽማቅቁ የሚሞክሩ የድል አጥቢያ ጀግኖችን ማስጠንቀቅ እፈልጋለሁ። ከዚህ በኋላ ያማራው ምሁራንንም ሆነ ያማራ ወነተኛ ታጋዮችም የምታስቆሙበት አንዳችም ቀዳዳ የለም። ታላቁንና በመላው ዓለም የተመሰከረላቸውን የልብ ሐከም ፕሮፌሰር አስራት ያማራ ጥፋት ከንክኗቸው ወደ ትግል ሲገቡ በርካታ ጦርና መሳሪያ ኑሯቸው አልነበረም። በሙያቸው ተንደላቀው መኖር የሚያስችል ዕውቀት ይያላቸው በስር ቤት የህመሙ ማስታገሻ ኪኒን ተከልክለው ተጎሳቅለው እንዲሞቱ የሚያደርጋቸው አንዳችም በደል ተገኝቶባቸው ሳይሆን በዚህ ህዝብ ላይ የተደቀነውን አደጋ አደባባይ እንዲወጣ በማድረጋቸው ነበር። ዛሬ የኚህን ታላቅ ሰው ፈለግ የተከተሉ ሚሊዮኖች ተወልደዋል። ስለዚህም ሚሊዮኖችን አስሮም ሆነ ገድሎ መጨረስ አይቻልም። እጅግ አስደሳቹ እነታም በሬ ካራጁ እንዲሉ ከግዳዮቹ ጋር የነበረውን ያለውቀት ግንኙነት በሚገባ የተረዳውና አሁን አማራ ነኝ ብሎ በአደባባይ ራሱን ለመከላከል በውቀትና በግንዛቤ የተነሳው ማህበረሰብ በስሜት የሚነዳ አለመሆኑ ነው። አሁን የጠላቶቻችን የተለያየ ስልቶች ገብቶናል። በመካከላችን በመግባት እርስ በርሳችን እንዳንተማመን ለጀግኖቻችን የተለያየ ስም በመስጠት በሬ ወለደ ማስረጃዎቻቸውን ተመልክተናል። ያማራ ተቆርቋሪ ወጣቶችም ሆኑ አዛውንቶች ሲነሱ እከሌ ወያኔ ነው፣ እከሌ ብዙ ገንዘብ ተሰጥቶት ነው፣ እከሌ ደርጎን ወንጀለኛ ነበር ወዘተርፈ ታፔላ በመለጠፍ ምሁራኖቻችንን ፖለቲከኞቻችንና ባለሙያዎቻችንን ከአማራ ሕዝብ የሚገለሉበት ዘመን አብቅቷል። አማራ በልበ ሰፊነቱ የሚታማ አልነበረም። አሁን ግን የበለጠ ልበ ሰፊ ሆኗል። አማራ ነገሮችን ከስርና መሰረታቸው በመመርመር የሚወቀስ አልነበረም። አሁን ግን የበለጠ ማስተዋልና የነገሮችን መሰረት መረዳት ከባለፉት የመከራ ዓመታት ተምሯል። ምንም እንኳ እልቆ መሳፍርት የሌላቸው የማህበራዊ ሚዲያ ሰራዊት ቢሰለፍብንም ዛሬ ቤተ አማራ የወያኔ ነው የሚል ፕሮፓጋንዳ የምንሰማበት ጊዜ የለንም። በመቶ ሺዎች አይደለም በብዙ ሚሊዮኖች የሚቆጠሩ የሚዲያ ዘመቻ ቢከፈትብንም ዛሬ በበቂ ማስረጃና ከልብ ተቆርቋሪነት መንፈስ ተነስተው የአማራውን ትግል ወደፊት እንዲራመድ የራሳቸውን አስተዋጽኦ ያደረጉትን ሙሉቀን ተስፋውና ሄኖክ ሽጥላን ወያኔነት ልፈፋ የምንሰማበት ጆሮ እንደሌለን መታወቅ ይኖርበታል። ጠላቶቻችን የፈለጋቸውን ያህል የዚያ ትውልድ ርዝራዥ በማለት ከአብዛኛው የአማራ ልብ ለማውጣት አቶ አንዱ ዓለም ተፈራን ሊከሱ ቢሞክሩም እኚህ ሰው የአማራ ተጎጅነት ያንገበገባቸው እውነተኛ ፍትሕ በአገራችን እንዲሰፍን የሚታገሉ እውነተኛ የትግል አባት እንደሆኑ አማራው ካወቀና ከተረዳ ቆይቷል። ጠላቶቻችን የደርግ ወንጀለኛና የቀድሞ ሥርዓት ናፋቂ ነው በማለት ስማቸውን ለማጥፋት የተለያየ ሙከራ ቢያደርጉባቸውም የሥርዓቱን ወንጀለኝነት በአማራ ሕዝብ ላይ የተፈጸመውን ዘር ማጥፋት በይፋ ባለም እንዲታወቅ የራሳቸውን አስተዋጽኦ ያደረጉትን አቶ ተክሌ ይሻውን የአማራ ሕዝብ የሚንከባከባቸው እንቁ መሆናቸውን መረዳት ተገቢ ነው። በዕድሜያቸው ታላቅነት በመንተራስ የሚያነሱት ሐሳብ ውሃ አይቋጥርም በማለት የሚያጥላሉላቸውን አምባሳደር ምሩን ምክራቸውንና በሰራ አመለካከታቸውን መታገያ አጀንዳ ያደረገው አማራ ሁሉን እንዳመለካከቱና እንደተረዳበት መንፈስ በመቀበል ታላላቆቹን የራሱ ማድረግ ከጀመረ ቆይቷል ይልና ጽሑፉ እንደሚቀጥል ቃል ገብቶ ያቆማል።
ኦርቶዶክሳዊ ተዋህዶ ቤተክርስቲያን ከወጭም ከውስጥም በየዘመናቱ በተነሱ ጠላቶች በርካታ ጥፋቶች ደርሰውባታል። በዮዲት ኩዲት በግራኝ አህመድና በዘመነ ሱስንዮስ ዘግናኝ ካህናትና ምእመናን ጭፍጨፋ እንዲሁም የአብያተ ክርስቲያናቱ ድመትን እንደ ምሳሌ መጥቀስ ይቻላል። ስለ ሃይማኖታቸው ራሳቸውን አሳልፈው በመስጠት ከቤተክርስቲያን ጥፋት በፊት እኔን ያስቀድመኝ የቅድስት ቤተክርስቲያንን ጥፋት አታሳየኝ ይላሉ። አንገታቸውን ለሰይፍ ደረታቸውን ለጥይት እየሰጡ በመጋዝ እየተሰነጠቁ በእሳት እየተቃጠሉ ሰማዕትነትን ተቀብለው ክርስቶስ በደሙ የመሰረታትን ቤተክርስቲያንን ለትውልድ አስረክበው አልፈዋል። ዛሬም ለጥፋት እጃቸውን በዘረጉ የዲያብሎስ ጭፍሮች እየደረሰባት ባለው እጅግ አስቃቂ ጭፍጨፋ ካህናትና ምእመናን እየታረዱ አብያተ ክርስቲያናት እየተቃጠሉ ስለመሆናቸው ሰሞኑ በኢትዮ ሶማሌ ሀገረ ስብከት የደረሰው ልቂት አንዱ ማሳያ ነው። በኢትዮ ሶማሌ ሀገረ ስብከት በጅግጅጋና አካባቢው የደረሰውና በክርስቲያኖችና በአብያተ ክርስቲያናት ላይ ባነጣጠረ ዘመቻ ካህናት ታርደዋል፣ ምእመናን ተጨፍጭፈዋል፣ ተቃጥለዋል፣ የአካል ጉዳት ደርሶባቸዋል፣ ቤት ንብረታቸው ወድሟል፣ ተዘርፏል፣ ለስደትም ተዳርገዋል። ይህ በዘመናችን የተከሰተና ዲያብሎስ አሰልጥኖ ባሰማራቸው የቤተ ክርስቲያን ጠላቶች የተፈጸመ ዘግናኝ ልቂት ነው። ለመሆኑ ተከባብሮና ተስማምቶ በአንድነት በኖረ ህብረተሰብ ውስጥ ይህ ችግር እንዴት ተከሰተ?
ሰሞኑን የተፈጠረው ነገር እንግዲህ ያው በመላው አገሪቱ እንደሚታወቀው በዚህ በሀገረ ስብከቱ ስር ያሉት አብያተ ክርስቲያናት በሙሉ ማለት ይቻላል ከፍተኛ አደጋ ደርሶባቸዋል። በድንገት በማይታወቅ ሁኔታ በአብያተ ክርስቲያናቱ፣ በካህናቱ፣ በአጠቃላይ በህዝቡ፣ በንብረትና በሰዎች ላይ የደረሰው አደጋ በጣም ከፍተኛ ነው። እና ቅድስት ቤተክርስቲያናችን ቁጥራቸው እስከ 7 የሚደርሱ አብያተ ክርስቲያናት በሙሉ ተቃጥለዋል። እንደዚሁ ቃጠሎ ያልደረሰባቸው አብያተ ክርስቲያናት በጣም ጥቂት ናቸው። እነሱም ቢሆን ንዋየ ቅድሳት መሸጫ ክፍሎቻቸው እንደዚሁ የሰንበት ትምህርት አዳራሾች ተቃጥለው የተቃጠሉባቸው ናቸው። ስለዚህ በሙሉ አደጋ የደረሰባቸው ናቸው ማለት ይቻላል። መነሻው እንግዲህ እውነት ለመናገር ቅዳሜ ሐምሌ 28 ቀን ጧት ላይ ከሁለት ሰዓት እስከ 3 ሰዓት ባለው ጊዜ ነው የተፈጠረው። ይሄ በጣም በተደራጁ ኃይሎች የሃይማኖት አክራሪነት ያለባቸው የተክሲያኒቱን ታርጌት ያደረገ ምንም በማይታወቅ ሁኔታ ይሄ ተበደለ፣ ይሄ ግጭት ተነስተዋል፣ ይሄ እንዲህ አይነት ነገር ተከስቶ ነው በሰዎች መካከል የሚባል ነገር የለም። አደጋ ጣዮች የተደራጁ ኃይሎች ናቸው አደጋውን ሲፈጥሩ የነበሩት። በህዝቡ ላይ፣ በቅድስት ቤተክርስቲያን ላይ፣ በካህናት ላይ ብዙ የሚባል ነፍስ ጠፍቷል። ብዙ አባቶቻችን መስዋዕት ሆነዋል፣ ተገድለው በድንጋይ ተጨፍጭፈው እንደገናም ደግሞ በእሳት ተቃጥሎ ነው ያለቁት እና አብያተ ክርስቲያናቱ በአጠቃላይ ተቃጥለው ነው ያሉት እና በማይታወቅ ምንም በማይታወቅ ድንገት በሆነ ነገር በተደራጁ ኃይሎች የተፈጠረ ነው። ይሄ በእውነት በየትኛውም ጊዜ የተደረገ አይደለም። ብዙ የመከራ ዘመኖችን አልፋለች ቅድስት ቤተክርስቲያን። ይሄኛው ግን አገር ባለበት መንግስት ባለበት አገር ላይ እንደዚህ አይነት አደጋ ከባድ ነው።
እንደ ሃይማኖት አባት ቤተክርስቲያን ከመጀመሪያው ጀምሮ በመላእክት ከተማም ችግር ነበር። አጋዕዝተ ዓለም መላእክትን በየደረጃቸው ካስቀመጡ በኋላ የቤተክርስቲያን ፈተና ከዚያ ነው የጀመረው። ዛሬ ይሄ መጀመሪያ አይደለም፣ ግን እንደ ሀገርና እንደ ቤተክርስቲያን ሲታይና ሲገመት የሚሰጠው ስሜት እንዳልኩት ከፍተኛውን ድርሻ አሁን ባለንበት ዘመን ወጣቱ በብዙ መንገድ የተያዘ ነው። ግማሹ በሃይማኖት፣ ግማሹ በፖለቲካ፣ ግማሹ በድህነት የታነቀ ወጣት ነውና ይህንን በቀላሉ ወደ አንድ ነገር አነሳስቶ የሆነ ነገር ለመፍጠር እየታሰበ እንደሆነ ይሰማኛል። ቤተክርስቲያኒቱ ደግሞ እስካሁን እየተገፋች ወጣለች። ከዚህ በላይ ደግሞ ተገፍታ እንድትወጣና የሃይማኖት መሪዎችም ሃይማኖተኞችም በአንድ ላይ የሃይማኖቱም ተቋም በአንድ ቀን እንዲወድሙ የተደረገው እንዳልሁት በሃይማኖቱ ላይ የተቃጣ ወደ ግላችን ወደኛ ስናመጣው በጀርባው ደግሞ ሲታይ ሀገሪቱን የማፍረስ የመበተንና በቀላሉ እዚህ ሀገር የኢትዮጵያ ቤተክርስቲያን አባቶች ታረዱ፣ ተገደሉ፣ ተቃጠሉ። ይሄ ከባድ ስሜት ነው። በማንኛውም ሰው ላይ እንኳን አይደለም በአማኙ በማያምነውም ላይ የሚፈጥረው ስሜት አለ። ቤተክርስቲያን ተቃጠለች ነው የተቀደሳት ተቃጠሉ ሲባል ይሄም በአማኙ ሌላ ሀይት እኮ የለው። በተለይ ከኛ ከኢትዮጵያውያን ባህሪና ጠባይ ስንነሳ የመጨረሻው ጥጉ አለኝ የሚለው ሀብት አለኝ የሚለው ንብረቱ ሃይማኖቱ አለኝ የሚለው ንብረቱ አለኝ የሚለው የሚመካበት ከፍተኛውን ችግሩንም ረሃቡንም ሌላውንም ነገር የሚችልበት የሚታገስበት ታርቆ ተከባብሮ ተስማምቶ የሚኖርበት ተቋም ሃይማኖትና የሃይማኖት ተቋም ይሄ ሲነካበት በቃ የለው ባዶ ነው። ስለዚህ ቀቢጸ ተስፋ ወይም ደግሞ ተስፋ መቁረጥ ይታይበታል። ተስፋም ይቆርጣል። በምድር ላይ ምንም አይነት ሌላ ነገር አለ ብሎ አይመካም። ስለዚህ የሚፈጥርብኝ ስሜት እኔም ልክ በዚህ ልክ የሚሰማኝ ቁስሉ እንደዚህ ነው።
ሐምሌ 28 ቀን 2010 ዓ.ም ቅዳሜ የጅግጅጋና ጎራባች አካባቢው ነዋሪዎች አገር ሰላም ነው ብለው ገና ከጠዋቱ ወደ ዕለታዊ ተግባራቸው መሰማራታቸውን ቀጥለዋል። ነገር ግን ጠላት ዲያብሎስ ስለቱን ስሎ የጥፋት ክንዱን አፈርጥሞ ወደ አብያተ ክርስቲያናት እየተመመ ነበር። የአብያተ ክርስቲያናት አገልጋዮች ደግሞ ከቅዳሴ በኋላ ከፊታቸው በጉጉት የሚጠብቁትን የፍልሰታ ለማርያም ጾም በተመለከተ ለመመካከር ተሰባስበዋል። ከጧቱ 3 ሰዓት ከሩብ ያላሰቡትና ያልጠረጠሩት መዓት አብያተ ክርስቲያናቱን ከበባቸው። እንደሚታረድ በግ የሚሆነውን ከመቀበል ውጪ ያላቸው ኃይል ምእመናን ይሰበሰቡ ዘንድ ደወል መደወል ነው። የደረሱልን ጥሪ ከአብያተ ክርስቲያናቱ ደወል ቤቶች ተስተጋቡ። ምእመናንም የቤተ ክርስቲያንን ጥፋት ከማየት ስጋቸውን እንጂ ነፍሳቸውን መግደል ከማይቻላቸው የዲያብሎስ ጭፍሮች ጋር ተፋጠጡ። እርቂትም ሆነ። የደረሰውን ጥፋት በተመለከተም እንዲህ ገልጸውታል።
የሞቱ ሰዎች ቁጥራቸው ካህናቱ በቅስና በከነት አገልግሎት የሚያገለግሉት 5 ናቸው። ሌሎች ከመናኖ ግን የታወቁ 4 አሉኛ ምናቃቸው። ከዛ ውጪ ብዙ ሰዎች በመኪና አስከሬናቸው የተሰበሰበ የተደፉ አሉ። ያ እንዳለን መረጃ ማለት ነው። ስለዚህ በጣም የብዙ ሰዎች ነፍስ ነው የጠፋው ማለት ይቻላል። ምንም የሚታወቅ ነገር የለም። በእውነት በሰብስቦ ነው እኔ እንኳን ራሴ ማውቀው። አንዱ ካህን መምህር መርጌታ ቄስ የሆኑት በቅድስት አርሴማ ደብረ ሰዋስወ ቅድስት አርሴማ የሚያገለግሉት አባት እዛ ተጨፍጭፈው ተቃጥለው ሲሞቱ ሬሳውን አስከሬኑን ሌሊት ላይ ወደ ሆስፒታል አምጥተው ራሳቸው ምክንያቱም ሰው እዛን ሰዓት ስለማይንቀሳቀስ አምጥተው ከአስከሬናቸው ከካራማራ ከሚባለው ሆስፒታል ውስጥ ነው ራሳችን ጓንት አድርገን አውጥተን ከብዙ አስከሬኖች መካከል ማለት በጣም ብዙ አስከሬን እዛ ውስጥ ነበር እኔ ባይኔ ያየሁት። እና እነዛን ሁሉ ጠቅላላ ሰብስበው ዝም ብለው ነው እንትን ያሏቸው አንድ ቦታ ላይ ነው የደፋቸው በመኪና ሰብስበው ማለት። ይሄ የግፍ ግፍ ነው የተፈጸመው።
አዎ ቤተ ክርስቲያን ተጎድታለች፣ ህዝብ ተጎድቷል፣ አገሪቱ ተጎድታለች። ህዝብ የቤተ ክርስቲያን የቀረ ነገር የቀረ የሚባል የለም። አጠቃላይ በሙሉ ያለው ወድሟል። መጽሐፍት የሉ፣ አልባሳት የሉ፣ ሁሉ ያሉ ቤተ ክርስቲያን መሳሪያ ሁሉ በሙሉ የቀረ ነገር ተፈጽሟል። እንግዲህ ለጊዜው ከካህናት ከኛ ህዝብ አንድ ቄስ ሙተዋል። አንድ መነኩሴ ደግሞ አገልጋይ ሙተዋል። ሌሎች ያው በሞታው እኔ ባለሁበት ጊዜ ያነሳናቸው 4 ሰው ናቸው። አስከሬን ያነሳ ነው። አዎ በሳት ተቃጥለው ነው እንግዲህ ከሞቱ በኋላ ነው ያቃጠሏቸው ላሉ እንዳይታወቁ አስከሬ ናቸው እንዳይታይ ማንነቱ እንዳይታወቅ ሲሉ ያቃጠሏቸው ነው። እንደገና በሌሊት አንገታቸው የተቆረጡ ነበሩ። እነሱን ደግሞ ፎቶ እንዳይነሱና እንዳይዘገቡ በሌሊት መኪና ይዘው ገብተው እንደወሰዷቸው ነው የሚነገረው።
እኔ ቤተክርስቲያን ላይ በመቃጠሉ በጣም አዝኛለሁ። የሰው ነፍስ ጠፍቷል። አሁን አንድ ልጅ ስንት ልጅ ተቃጥሏል። የድቁንና የሚመረድ አንድ ልጅ ተቃጥሏል። እኔ በቤተክርስቲያን በመቃጠሉ እኔ በጣም አዝኛለሁ።
በእለቱማ የተፈጸመው ሐምሌ 28 ቀን ቅዳሜ 3:30 ላይ ነው የተጀመረው። ይሄ ሲጀመር መጀመሪያ የሆኑ ሰብሰብ ብለው እንትን ብለው እኔ ቤት ነበርኩና ሆያሉ ድንገት ትንሽ ድንጋይ ጥለው ሲያልፉ ወጣን። ይሄ እንደ ሰርግ ትላት እንትን እያሉ በቃ ላው ላይ ተሳፍረው መመላለስ ጀመሩ። እየተመላለሱ እያሉ በቃ በዙ እና ከዚያ እየተሟሟቀ ሄደ ነገር። እናንተን ምንድነው ስንል ግራ እንደተጋባን ወዲያው እንደው ተሰባሰቡና እንደገና ያሉትን ሰዎች ዘን ወደ ግቢ ገብተን ዘጋን በሩን። ገና ስንዘጋ በዚያ ድንጋይ ጀመሩ ወርወራ። ከዚያ ሳተያዝ የውጩ ንግድ ቤቶች እነኚህ ሱቆች በዚህ እንደምታውት ይሄ ሁሉ ያለቀው ሳተያዘ። ከታች ደግሞ ወደ 9 ክፍል ትምህርት ቤት አለ እሱም ተያያዘ። ከዚያ ያልነኛ ምን ተንላለን መጨረሻ ተታች ያለውን ቆርቆሮውን አንዴ ሰው ሲገውኛም ከዚህ እንታገላለን። ከዚያ ገቡ። አማንችላቸው ሲሆን ያው ምንም ማድረግ ስላልቻል እኛ ወደ ኋላ ሸሸን። በግቢው አንድ አባት ነበሩ እሳቸውንም ገለዋቸዋል። የመጽሐፍ መምህሩ ተመተዋል። አንድ ቄስ ነበር እሱንም ገለው በእሳት አቃጥለዋቸዋል። ያቋቋም መምህር እንደዚሁ እነሱም ታሟል። አሁን ቅዱስ ሚካኤል እየታከሙ እዚያ ነው ያረፉት። አለ መምህራችን አለቃውም እንደዚሁ ተመቷል። ከዚህ ተቤተ ክርስቲያን ውስጥ 7 ሬሳ ነው ወጣ እና የቤተ ክርስቲያኑም ውስጡን አይታችሁት ከሆነ እንዳለ ንብረት የቤተ ክርስቲያን ንብረት የተባለ የቀረ ነገር አንድ ነገር የለም። መንበረ ጵጵስናው የጽፈት ቤት ጠቅላላ የካህናቶችም ነበሩ። እዚህ ይሄ የምታቸው ነኝ ይሄ ካህናቶች ቤት ናቸው። ላይም የአዳሪ ትምህርት ቤት አለ። አራት ክፍል ማህበረ ቅዱሳን ሱቅ ነበር እንዳለ ሁሉ ብዙ ንብረት ወድሟል። እዚህ ደግሞ የአንድ ግለሰብ ፕሮጀክት ነበር እሱም ተንብሏል። እና የቤተ ክርስቲያን ቅርስ የተባለ ስሙ የሚጠራ የቤተ ክርስቲያን እንዳለ ወድሞ
እኔ ቤቴ ስገባ ልጄ ነው የልጄን ኢንፎርሜሽን ማንም ይሰማ በቃ ስልክ ማጣው እኔ ሞታለሽ ነው ያልኩት። መጨረሻ ላይ ስልክ ደውለው ኮርኒስ ውስጥ ነው ያለ ነው አሉ። የዚህ እቃ ቤት አላቸው የእንትኑ አሁን እቃ ቤት ውስጥ ነው ያለ ነው እና ከእቃ ቤቱ ድስት ውስጥ ይገባል። ትልልቅ ድስት ነበር። የጅጅጋ ዩኒቨርሲቲ ተማሪዎች የሚሰሩበት ድስት አለ። ህጻናቶች ናቸው እዛ ውስጥ ገብተው ሁለት ሁለት እየሆኑ ገብተው ድስት ውስጥ ተደብቀዋል። ሲያይሉባቸው ጊዜ ያንን ብዛት ሲኖር ተነስተው ኮርኒስ ላይ ይገባል ነው እዛ ልጆች ሁለት አስተማሪዎቻቸው ነበሩ። እነሱ ያንጠለጠሉ ኮርኒስ ውስጥ ከተቷቸው። አሁን ያንን ኮርኒስ እቃውን ሙልጭ አድርገው ካወጡ በኋላ እሳት ለቀቁበት። ልጆቹ እዛ ላይ እንዳሉ ልጆቹ ያላቸው አማራጭ ያ ይዟቸው የወጣ ልጅ ጣራ መስበር ነው። ጣራውን ይሰብሩና በዛ በኩል ሄዳችሁ ብታዩት የወረዱበትን ጣራ እኔ እንጃ መቼ የራሷ የኪዳነ ምሕረት እርዳታ ሆኖ ነው ልጆቹ የተረፉት። በዛ ወርደው እነሱ ተረፉ። ከዛም በኋላ የሚደረገው ድብድብ በየቤቱ እኔ ራሴ ነኝ። ሁለት አስከሬን እዚህ ሁለት ጠዋት ማለት ነው ሁለት ፎጣ ነበር። አንዱን ታጥቄዋለሁ አንዱን ለብሼ ያለበስኳቸው በዛ ላይ ተቃጥለዋል ሁለቱም አስከሬኖች ማለት ነው። እና አንደኛው ሞሎክሴ ናቸው እዛ የእሳቸው ቅዳሜ ለሊት ይሁን የደበደባቸው ጠዋት ልመጣ ትኩስ ነው ደማቸው። እና በዛን ሰዓት የዛ የሶስቱንም አስከሬን ወስዶ ሚካኤል ነው የተቀበሩት።
አሁን የደረሰው ችግር በጣም የሚያሳዝንና እጅግ የሰውን የምእመናን ልቦና የካነት ወዲና የሰበረ በጣም አስቸጋሪና አስጨናቂ ምግምታዩት ጊዜ አስቸጋሪነት የደረሰብን ከጽላቱ በስተቀር መድኃኒዓለምና የቅዱስ ጊዮርጊስ ጽላት ደብረ ድረስ ቅዱስ ጊዮርጊስ ጽላት ስለዚህ የቅዱስ ጊዮርጊስ መድኃኒዓለም በስተቀር የአንድ ቢወጣ ንብረት የለም። እንደምታዩት መስቀል እንደዚህ ከዞ የሚታየው ሌሎችና የቅዱሳት በቤተ መቅደስ ውስጥ በቤተ ሳጥን ምድር የተቀመጡ ምንም የታረቀ ነገር የለም።
እኛ እዚህ እያለን ሲቃጠል እያየን እንጮሃለን፣ የሚደርስልን የለም። ያው ሲቃጠል ጮህን ማንም የደረሰልን የለም። ላው ላይ ሆኖ አንተን የሚሉ የነበሩት ምን ለው ነው አላ ሱበር ነው ምናምን የሚባለውን ነገር ሲነድ ነው የምናየው።
መቼ ይቃጠል?
እሁድ። ይሄ ቅዳሜ ያው እሁድ።
እንደ ካህኑ ዘካርያስ በቤተ መቅደስ ውስጥ የተገደሉ አባቶች ደም ይጮሃል። የምእመናን እንባ እንደ ራሔል ሰማየ ሰማያት ደርሷል። ቅዱስ ዳዊት አቤቱ ዘንልኝ፣ ጠላቶችም የሚያመጡብኝን መከራ አይ፣ ከሞት ደጆች ከፍ ከፍ የምታደርገኝ፣ ከሚያስጨንቁኝ ከኀጢአተኞች ነፍሴንም ከሚከቧት ጠላቶቼ ምስጋና የሚገባውን እግዚአብሔርን እጠራለሁ፣ ከጠላቶቼ ምድናለሁ እንዲል። ምእመናን መከራው ቢጸናባቸውም እግዚአብሔርን ተስፋ በማድረግ ወደ ላይ ያንጋጥጣሉ፣ መፍትሄው እግዚአብሔር ነውና። በተጨነቅ ጊዜ እግዚአብሔርን ጠራሁት ሰማኝ አሰፋልኝም እንዲል። በጠቅላይ ቤተ ክህነት የተወከለውና ቦታው ድረስ የተጓዘው ስምንት አባላት ያሉት ልዑክ በጅግጅጋና ጎራባጅ አካባቢዎች በሰማዕትነት ያረፉ ካህናትና ምእመናን ቤተሰቦችን አጽናንቷል። ከፍተኛ ጉዳት የደረሰባቸውና በየሆስፒታሉ የሚገኙ ካህናትና ምእመናንም በመጎብኘት አጽናንቷል። የተቃጠሉትንም አብያተ ክርስቲያናት ጎብኝቷል። በጅግጅጋ ዩኒቨርሲቲ ሪፈራል ሆስፒታልና በካራማራ ሆስፒታል በሕክምና ላይ የሚገኙት አገልጋዮችና ምእመናን የደረሰባቸውን ጉዳትና የተፈጠረውን ችግር እንዲህ ገልጸውታል።
በአሁኑ ሰዓት በተከሰተው ነገር ደግሞ ከመጀመሪያው ጀምሮ እስከ መጨረሻው ድረስ እዚያው ውስጥ ነበርኩኝ። መጀመሪያ ላይ ከሰላማዊ ሰልፍ አስመስለው መከላከያ ፖሊሶች፣ ልዩ ፖሊሶች ከፊት አስቀድመው ወጣቶች ከመኪና ላይ ወጥተው እየተከታተሏቸው ድንጋይ ወርዋሮ ጀመሩ። ድንጋይ ወርዋሮ በሚጀምሩበት ሰዓት በር ላይ ከተወሰኑ ወንድሞች ጋር አብረን ነበርን። ይህን ማረፊያ ቤት አጋጣሚ እዚያው በር ላይ አካባቢ ስለነበረ እንደገቡ በሩን መምታት ሲጀምሩ መኪና ነው በሩን የገፋላቸው። ቀጥታ እንደገቡ እኔ ነው ያገኘሁት እዚያው ውስጥ። መጀመሪያ መሮጥ ስለማልችል አቅመ ደካማም ስለሆንኩኝ እንደገቡ ያው የጭንቅላቴንም በያዙት ነገር ሁሉ ሲመቱኝ ወደኩ። ወድቄ መድር ላይ ደሜ እየፈሰሰ ስለመናቸው ወደ ቤተ ክርስቲያኑ ማቃጠል ተውኝ ሄዱ። ማተቤን ከበጠሱ በኋላ የሆነ ቤንዚን ነገር ረጭተውኛል። የቤተ ክርስቲያኑ ሳጥኑን ቀጥቅጠው ብር ያገኙ መሰለኝ። ወደዛ እንዳለ ድምጽ ሲያሰሙ ማቃጠሉ ከተዘጋጁ በኋላ ነው ወደ እኔን ትተውኝ ሄዱት። በዛን ሰዓት ነው በደመ ነፍስ እንደገና በልቤ እየተሳውኩ ማለት እችላለሁ እንግዲህ ነፍስ ለማዳንም ሲባል የሚደረጉ ያው አልሞስ ላይ ነገር አለ። ዛንሳ እንደዚያ ሆኜ ነው እዛ ኋላ ላይ እጀ ተጠጋሁኝ። ሊመጡ ሊቀርበዋል አሁን ያዙኝ ስል እንደገና ደግሞ ምን በምን ምክንያት እንደተመለሱ አላውቅም እንደገና ይመለሳሉ። ለዚህ ጌታ ማለት ከቤተ ክርስቲያን በሙሉ ወጡ እንኳን ብለን ባንችልም እስከ ምሽቱ እስከ 4 ሰዓት ድረስ ቤተ ክርስቲያኑ አልወጡ እነሱ ራሳቸው። ምክንያቱም ለመጠለብ ቤተ ክርስቲያን የሚመጣውን ሰው ለመግደል እንዲያመቻቸው ነው ይሄን ያደረጉበት ምክንያት። እስከዛን ሰዓት ደወሉን ይደውላሉ። ምክንያቱም ደወሉን ሲሰማ ይሄ ምዕመናን በመጡ ሰዓት ለመግደል እንዲያመቻቸው ነው።
ቤታቸው ገቡ። አዎ ቤታቸው ዘረፋቸው። ንብረት አልቀረም። ባለቤታቸውን ደበደቡ። ባለቤታቸው ወደቀች። እንደገና እሳቸው እሷን አስጠላለች። እሳቸው በገጀራ ቆራረጧቸው።
6 ሰዓት ምሳ በልቼ ልጆች 3 ልጆች አሉ። 12 እና 13 ዘውጣ ልጆች ነው ያሉ። እስከር ጅናብ ያሰጠኝ ጌታ እንደዚያን አብረን ምሳ እየበላን እያለ በአንድ ማኪና ወጥተው ገቡ። ሲገቡ እየጨፈጨፉት አሉ።
አሳዛኝ ክስተት ነው። በጣም አሳፋሪ የሆነ አገር ባለበት የፌደራል እንደዚሁ የክልልም መንግስት አለ ተብሎ ባለበት ሀገር ላይ ህዝብን በጥይት ታግዞ በልዩ ኃይሎች የተደራጁ ኃይሎች ህዝብን እንደዚህ አይነት አደጋ ማድረስ በቅድስት ቤተክርስቲያናችን ተሰምቶ የማይታወቅ ነው በእውነት። በሌሎች አካባቢዎች አደጋዎች እንሰማለን እናያለን። ነገር ግን እንደዚህ መጠነ ሰፊ ሆነ በቤተክርስቲያኒቱ ላይ የደረሰ ነገር የለም ማለት ይቻላል በእውነት። እና ይሄ እኔ የመጨረሻ መልእክቴ ህዝባችን አሁንም መንግስት በደንብ ሁሉንም ቦታ አጥልቶ የሚመለከተው ሁሉ ቅድስት ቤተክርስቲያናችን አሁን ተመልሳ አገር ከሆነች ኢትዮጵያ ዜጎች ሆነን ህዝቡም ይሁን ቅድስት ቤተክርስቲያናችን በነጻነት ሁሉም ሰው መኖር የሚችልበት አብያተ ክርስቲያናት ታንጸው እንደገና የምናይበት ምእመናን የፈለሱ ምእመናን አሁንም ተመልሰው ካህናትም ይሁን ምእመናን ተመልሰው ወደ ቦታቸው ላይ ዘብረው አገልግሎታችን የምንቀጥልበት ድረሱልን የሚል መልእክት ማስተላለፍ ፈልጋለሁ።
የደረሰብን ግፍና በደል መገፋት አይመጠንም አይለካ ሚዛን የለው በዚህ ልክ ቢሆን ይሄ ይክሰዋል ይሄ ይመልሰዋል የሚል ነገር የለው ነገር ግን እንዳልሁት ክርስቲያን መከራ የለመደ ከመከራ ጋር የኖረ በመስቀሉ ስር የሚኖር የመስቀሉን መከራ ደግሞ የሚያውቃ ሳምሮ የሚተረጉም በህይወቱ በኑሮው የሚኖረው ፍቅርን የሚኖረው መገፋትን የሚኖረው ተጠልቶም ተመቶም ቀኝህን ግራህን ቢመታ ቀኝህን ስጠው ጋቢ ቢለምንህ መጎናጸፊያ ያደረብለት አንድ ከተማ ሂድ ቢልህ ሌላ ከተማ ሄድለት ከጅጅጋ ወጣ ቢልህ ሀረር ሂድ እሚል መንፈሳዊ ራስን የመግዛት ራስን ማስገዣ ዘዴ መሳሪያ ቃለ እግዚአብሔር ስላለው በዚያ መከራው ሊታገሰው ይችላል የኛ ህዝብ ነገር ግን ይሄ ነገር ለወደፊቱ እንዳይደገም ቤተክርስቲያን በዚህ መልኩ እንዳትገፋ ምእመናን ልጆቿ በዚህ መልኩ እንዳይጎዱ የስነ ልቦና ውድቀት እንዳይደርስባቸው አማኝ በመሆናችን ይሄ ደረሰብን እንዳይሉ ቤተክርስቲያኒቱ ከታች ጀምሮ እስከ ላይ ድረስ ከቅዱስ ሲኖዶስ ጀምሮ ደግሞ እስከ ታች ድረስ ከሚመለከተው አካል ጋር በመነጋገር የቤተክርስቲያኒቱን መገፋት የቤተክርስቲያኒቱን ግፍ ለዓለም በማሳወቅ ጠበቃ በመቆም የሚመለከተውን አካል በማሳመን ዳግም ይሄ ችግር እንዳይከሰት በሚቻልበት ሁኔታ መስራት የቤተክርስቲያን አባቶች አሁን ታጥቀው መነሳት መቻል አለባቸው። ምክንያቱም ግፉንና በደሉን እንደጸጋ እየተቀበልነው እየለበስነው በመቆየታችን በጅማ ባሩሴ በሌላ ሀገር የተከሰተውን ችግር እንደ መጠነኛ ችግር አይተነው መንግስትም አለባብሶት እያለፈ ለማስተዳደር በዚህ በኩል ይሄን ባረግ ይሄን ይሆንብኛል በሚል ቋንቋ ተሸፍነው ተደባብሰው የቆዩ ነገሮች ሁሉ ዛሬ ይሄንን ሰፊ ችግር ፈጥረዋል። ስለዚህ በእነዚህ ነገሮች ላይ ሁላችንም የቤተክርስቲያን አባቶችም የቤተክርስቲያን ልጆችም ተጠላላ የሚመለከተው አካል ይሄንን እኩይ ሴራ እኩይ ተግባር እንዳይደገም ጠንክሮ መስራት በርትቶ መስራት ከሚመለከተው ጋር ወይ ከመንግስት ጋራ ጥብቅ የሆነ በጥብቅ ቋንቋ መነጋገርና ጥብቅ ስራ መስራት ያስፈልጋል ብዬ አምናለሁ።
ዲያብሎስ ቀስቱን ጨረሰ ዝናሩንም አራገፈ ቅዱስ ቤተክርስቲያንን ግን ሊጎዳት አልቻለም። በክርስቶስ ደም የተመሰረተችው ቤተክርስቲያን ሁሌም አሸናፊ ናት። በሰማዕትነት ላረፉ አባቶቻችንና ምእመናን እግዚአብሔር አምላካችን በመንግስቱ ያስብልን። ውድ ተመልካቾቻችን በኢትዮ ሶማሌ ሀገረ ስብከት ተከስቶ የነበረውን ችግር አስመልክተን በመጠኑ ያስቃኘንበት መርሃ ግብር የተከታተላችሁት ይመስል ነበር። በቀጣይነትም ከችግሩ ጋር ተያይዞ በሀገረ ስብከቱ ያሉትን መረጃዎች ተከታትለን የምናቀርብ ይሆናል። በሀገረ ስብከቱ በካህናት ምእመናንና አብያተ ክርስቲያናት ላይ የደረሰውን ጥፋት ተከትሎም በችግር ላይ ለሚገኙ ወገኖቻችን ድጋፍ በማድረግ እንድንደርሰላቸው ቅዱስ ቤተክርስቲያናችን ጥሪ ማድረጓ የሚታወስ ሲሆን የበኩላችንን ድርሻ እንወጣ መልእክታችን ነው። ሰላም እግዚአብሔር ከሁላችን ጋር ይሁን።
አድማጮቻችን በስዊድን የኢትዮጵያ አንድነት ሬዲዮ ሳምንታዊ ስርጭቱን ወደ ማጠናቀቁ ተቃርበናል። የዛሬውን የነሐሴ 27 ቀን 2010 ዓ.ም ተምረት ወይም የሴፕቴምበር 2 2018 ስርጭታችንን ያስተናገድናችሁ ንጉሥ ታምራት ተኮላ ወርቁና እኔም ወርቁ ሞላ ነበር። ደህና ቆዩልን እያልን በዚሁን ሰናበታለን። መልካም ሳምንት። ድል ለኢትዮጵያ ሕዝብ። Oh,
I'm not the one who's running out of time.